ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 9 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ 42 ሚሊዮን ተከታዮች ባሉት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት የቀርሜሎስ ተራራ እናትና ንግሥት የሆነች እመቤታችን ቅድስት ድንግል ማርያም ወደ እግዚአብሔር ዘንድ ለመድረስ በምታደርጉት ጉዞ ዘወትር ከእናንተ ጋር በመሆን ትምራችሁ ማለታቸው ታውቋል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትናንትናው ዕለት ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እናስደምጣችኋለን። በመቀጠልም በአሁኑ ወቅት በኢትዮጵያ በእግዚአብሔር ላይ የተመሰረተ ሕያው ብዝሃነት፣ ሰብአዊ ክብርና ሰላማዊ አንድነት ለምስራቅ አፍሪቃ ሀገራት በሚል መሪ ቃል ከሐምሌ 6 ቀን እስከ ሐምሌ 16 ቀን 2010 ዓ ም 19ኛው የምስራቅ አፍሪቃ ካቶሊካውያን ጳጳሳት ጉባኤ ኅብረት ጉባኤ ለመጀመሪያ ጊዜ በአዲስ አበባ በመካሄድ ላይ እንደሚገኝ ይታወቃል። ይህ ጉባኤ በመሥዋዕተ ቅዳሴ በተከፈተበት ዕለት ብፁዕ ካርዲናል ብርሃነ ኢየሱስ በመሥዋዕተ ቅዳሴ ላይ ያሰሙትን ስብከት የቫቲካን ሬዲዮ ተባባሪ ጋዜጠኛ የሆነች ማክዳ ዮሐንስ የላከችውን ዘገባ መብራቱ ኃይለ ጊዮርጊስ አጠናቅሮታል። በሁለተኛው ክፍል የዜና እወጃችን እናስደምጣችኋለን። እነዚህ በዛሬው ዕለት ወደ እናንተ አድማጮቻችን የምናደርሳቸው ዝግጅቶቻችን ናቸው። መዝሙርንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ የምንጋብዛችሁ የሥራ ባልደረባዬ መብራቱ ኃይለ ጊዮርጊስ እና የዕለቱ አስተናጋጃችሁ ዮሐንስ መኮንን ነኝ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘወትር እሁድ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ከሚሰበሰቡት ምዕመናንና የሀገር ጎብኚዎች ጋር ከሚያደርጉት የእኩለ ቀን የብስራተ ገብርኤል ጸሎት በፊት በዕለቱ በሚነበበው ቅዱስ ወንጌል ላይ ተመርኩዘው አስተንትኖ እንደሚያደርጉ የሚታወቅ ሲሆን በዚህም መሠረት በትናንትናው ዕለት ማለትም በሐምሌ 8 ቀን 2010 ዓ ም ያደረጉት የቅዱስ ወንጌል አስተንትኖ ከማርቆስ ወንጌል ከምዕራፍ 6 ከቁጥር 7 እስከ 13 ላይ ተወስቶ በተነበበውና ጌታችን ኢየሱስ ክርስቶስ 12ቱን ሐዋርያት ቅዱስ ወንጌል እንዲያበስሩ ሁለት ሁለት አድርጓቸው እንደላካቸው በሚያሳውቅ የቅዱስ ወንጌል ክፍል ላይ መሠረቱን ያደረገ እንደነበር ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ በመቀጠል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትናንትና ዕለት ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አዘጋጅተነዋል። ዮሐንስ መኮንን ያቀርበዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Il Vangelo di oggi narra il momento in cui Gesù invia i dodici in missione.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ቀን የተነበበልን ቅዱስ ወንጌል ከማርቆስ ወንጌል ምዕራፍ 6 ከቁጥር 7 እስከ 13 የተወሰደው ማለታችን ነው። ጌታችን ኢየሱስ ክርስቶስ 12ቱን ሐዋርያት ለአገልግሎት እንዳሰማራቸው እያንዳንዱንም ሐዋርያ በስም በስም እንደጠራቸው እንመለከታለን። ከጠራቸው በኋላም ለተወሰኑ ቀናት ከእርሱ ጋር በመሆን ትምህርቱን እንዲቀስሙ የእርሱን የፈውስ አገልግሎትንም በቅርብ ሆነው እንዲመለከቱ ጠርቷቸዋል። በምዕራፍ 6 ቁጥር 7 እንደተገለጸውም ኢየሱስም ይህን ያደረገበት ምክንያት ሐዋርያቱ ከትንሣኤው በኋላ መንፈስ ቅዱስ በሚሰጣቸው ኃይል ከመንፈስ ቅዱስ በሚቀበሉት ኃይል በመታገዝ እነዚያን በተለያዩ ችግሮች ውስጥ ሆነው በበሽታ፣ በማኅበራዊ ጭቆናና ብዝበዛ፣ በደል የሚደርስባቸው በርካታ የገሊላና የአካባቢው ሰዎች በሙሉ የፈውስ፣ የነጻነትና ማኅበራዊ ፍትሕን የሚያገኙበት አገልግሎቱ ቀጣይነት እንዲኖረው ለማድረግ በማሰብ ነበር። ይህ የወንጌል ክፍል ሁለት ትኩረት የተሰጠባቸው መልእክቶች እንዳሉበት እንገነዘባለን። የመጀመሪያው የወንጌል ተልእኮ መነሻ እንዳለው፣ በሁለተኛ ደረጃ ደግሞ የወንጌል ተልእኮ የራሱ ይዘት መልክና ሥርዓት እንዳለው እንገነዘባለን። አንድ ሐዋርያዊ ልዑክ ከሁሉ አስቀድሞ ተጠሪነቱ ለማን እንደሆነ ማወቅ ያስፈልጋል። የሐዋርያቱን የአገልግሎት መነሻ የተመለከትን እንደሆነ እያንዳንዱ ሐዋርያ የአገልግሎት ጥሪውን ያገኘው ወይም የተቀበለው ከኢየሱስ ክርስቶስ ነው። በእርግጥም ሐዋርያትን ለአገልግሎት ያሰማራቸው ኢየሱስ ክርስቶስ እንደሆነ በበርካታ አገላለጾች፣ ለምሳሌ ወደ ራሱ ጠራው፣ ወደ ዓለም ዙሪያ ላካቸው፣ ሥልጣንንና ኃይልን ሰጣቸው፣ ይህን እንዲያደርጉ አዘዛቸው በማለት ይገልጸዋል። ዐሥራ ሁለቱ ሐዋርያት እነዚህን የመሰሉ ትእዛዛትን መቀበላቸው የሚያዛቸው ኢየሱስ ክርስቶስ እንደሆነ አገልግሎትን ለማበርከት የታዘዙትንም ለማድረግ ኃይልና ብርታት የሚሆናቸው ኢየሱስ ክርስቶስ እንደሆነ፣ በተልእኳቸው ጊዜም ለእርሱ ፈቃድ ራሳቸውን እንዳስገዙ እንረዳለን። ይህ ደግሞ በተጨማሪ የሚያሳየን እነዚያ 12ቱ ሐዋርያት ከራሳቸው አንደበት አውጥተው የሚናገሩት ምንም ዓይነት የግል መልእክትና ችሎታ እንደሌላቸው፣ ነገር ግን የመልእክቱ ባለቤትና ይህን መልእክት በትክክለኛው መንገድ የሚያስተላልፉበትን ጥበብና ድፍረት ያገኙት ከኢየሱስ ክርስቶስ እንደሆነ እንገነዘባለን። ይህ የወንጌል ክፍል እኛንም ይመለከተናል። እኛን በምልበት ጊዜ ካህናትን ብቻ ሳይሆን በጥምቀት የኢየሱስ ክርስቶስ አካል የሆኑትን በማንኛውም የኑሮ ደረጃ ላይ ሆነን የኢየሱስ ክርስቶስን መልካም ዜናን ለሌሎች ልንመሰክር የተጠራንን በሙሉ ማለቴ ነው። ዛሬ እኛም ለምንሰጠው እውነተኛ የወንጌል ምስክርነት ቋሚና ዘላለማዊ መሠረታችን ኢየሱስ ክርስቶስ ነው። የወንጌል ምስክርነታችን የአንድ ምእመን ወይም የመንፈሳዊ ማኅበራት ወይም የከፍተኛ የቤተ ክርስቲያን ባለሥልጣን የግል ተነሳሽነት ሳይሆን የቤተ ክርስቲያን ተልእኮ ከኢየሱስ ክርስቶስ የተሰጠ የተልእኮ ጥሪ መሆኑን በሚገባ መገንዘብ ያስፈልጋል። እያንዳንዱ ምእመን ለወንጌል አገልግሎት ወይም ምስክርነት ሲነሳ ከሁሉ አስቀድሞ ኢየሱስ ክርስቶስ ራሱ ከመሠረታትና የአገልግሎት ጥሪን ከተቀበለች ከቅድስት ቤተ ክርስቲያን የተላከ መሆን ያስፈልጋል። ለዚህ ጥሪ እንድንበቃ የሚያደርገንም በምስጢረ ጥምቀት የተቀበልነው ጸጋ ነው። የጥምቀትን ጸጋ የተቀበለ አንድ ክርስቲያን ለወንጌል ምስክርነት ወይም ለወንጌል አገልግሎት መጠራቱ ካልተሰማው ይህ ክርስቲያን ትጉህ ክርስቲያን አይደለም። ሁለተኛው የወንጌል ልዑክ የሚለካበት ወይም ለወንጌል አገልግሎት ሲወጣ ሊኖረው የሚገባውን መሣሪያን ይመለከታል። ኢየሱስ ክርስቶስ 12ቱን ሐዋርያት ለወንጌል አገልግሎት እንዲሆኑ በማለት ወደ ተለያዩ መንደሮች በላካቸው ጊዜ በጉዟቸው ወቅት ድጋፍ ከሚሆናቸው ከአንድ ከዘራ በቀር ለቀለባቸው የሚሆን ዳቦ፣ የምግብ መያዣ ኮረጆ ወይም አገልግል፣ የኪስ ገንዘብንም ቢሆን ይዘው እንዳይሄዱ አስጠንቅቋቸው ነበር። ኢየሱስ ክርስቶስ የእርሱ ሐዋርያት በሌላ በምንም እንዳይመኩ፣ ነገር ግን እርሱን በላካቸው በራሱ በኢየሱስ ክርስቶስ ፍቅር የተማረኩና የተሸነፉ እንዲሆኑ ለቃሉም ታማኞችና ብርቶች ሆነው በመገኘት የምሥራቹን ቃል በድፍረት እንዲናገሩ አዟቸዋል። በእጃቸው የሚይዙት ከዘራም ወይም የእግር ሸበጦችም ቢሆኑ የአንድ መንፈሳዊ ተጓዥ የእግዚአብሔርን መንግሥት ለሚሰብክ አገልጋይ የሚያስፈልጉ እንጂ ለከፍተኛ ባለሥልጣን ወይም ለመሪ የሚያስፈልጉ መገልገያዎች አይደሉም። የተሰየምኩባትን የሮምን ሀገረ ስብከት እንመልከት። ወይም የሮም ሀገረ ስብከት ቅዱሳንን እንደ ቅዱስ ፊሊፖ ኔሪን፣ ቅዱስ ቤኔዲክቶስ ጁሴፔን፣ ቅዱስ አሌሲዮን፣ ቅድስት ሉዶቪካ አልቤርቲኒን፣ ቅድስት ፍራንቺስካ ሮማዊትን፣ ቅዱስ ጋስፓሬ ደል ቡፋሎንና ሌሎችንም መመልከት በቂ ይሆናል። እነዚህ ቅዱሳን በአስተዳደር ውስጥ ሥልጣን ያላቸው ወይም በሀብታቸው የሚመኩ ነጋዴ ሳይሆኑ፣ ነገር ግን ለእግዚአብሔር መንግሥት ከልብ የሠሩና የደከሙ ትሑት የእግዚአብሔር አገልጋዮች ነበሩ። ከሌሎች የሚለዩበትም ልዩ ምልክት ይህ ነበር። ይህ በመሆኑም ይዘው የተነሱት መልእክት በቀዳሚነት የማን እንደሆነ፣ ከወዴትስ እንደሆነ፣ ለማንስ እንደሚነገር ይታወቅ ነበር። ራሳችንን በዚህ መልኩ ለወንጌል ምስክርነት ለአገልግሎት ያላዘጋጀን እንደሆነ ምስክርነታችን ተደማጭነትን ላያገኝ፣ አገልግሎታችንም ከንቱ የመሆን ዕድል ሊያጋጥመው ይችላል። ኢየሱስ ክርስቶስ በሌሎች ዘንድ የተናቀበትና በኋላም የተሰቀለውም የመልእክተኞቹ አቋም ምን ይመስል እንደነበር ያመለክታል። እኛም ብንሆን ለእኛ ብሎ ከሞተውና የሞትን ኃይል አሸንፎ ከተነሳው ከኢየሱስ ክርስቶስ ጋር እውነተኛ አንድነት ያለን እንደሆነ ብቻ ወንጌልን የመመስከር ድፍረት ልናገኝ እንችላለን። ለእግዚአብሔር ቃል ታዛዥ በመሆን የእርሱንም መልእክት ወደ ሌሎች ዘንድ በመውሰድ ቀዳሚ ሐዋርያ የሆነችው እመቤታችን ቅድስት ድንግል ማርያም የምሥራቹን ቃል ወደ ዓለም ሁሉ ለማድረስ በምናደርገው ጥረት ከጎናችን በመሆን ትርዳን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በትናንትናው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምዕመናንና የሀገር ጎብኚዎች በዕለቱ በተነበበው ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
በአሁኑ ወቅት በኢትዮጵያ በእግዚአብሔር ላይ የተመሠረተ ሕያው ብዝሃነት፣ ሰብአዊ ክብርና ሰላማዊ አንድነት ለምሥራቅ አፍሪካ ሀገራት በሚል መሪ ቃል ከሐምሌ 6 እስከ ሐምሌ 16 2010 ዓ.ም 19ኛው የምሥራቅ አፍሪካ ጳጳሳት ጉባኤ ኅብረት አምሴያ ጉባኤ ለመጀመሪያ ጊዜ በአዲስ አበባ በመካሄድ ላይ እንደሚገኝ ይታወቃል። ይህ ጉባኤ በሐምሌ 8 2010 ዓ.ም በይፋ በተጀመረበት ወቅት ብፁዕ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት፣ የምሥራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት ሊቀመንበር በእርሳቸው መሪነት ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት የቫቲካን ሬዲዮ ተባባሪ ጋዜጠኛ የሆነችው ማክዳ ዮሐንስ የላከችውን ዘገባ እንደሚከተለው አሰናድተነዋል። መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ¶¶
ብፁዓን ጳጳሳት ሁላችሁ፣ የተከበራችሁ የ19ኛው የምስራቅ አፍሪካ ካቶሊካውያን ጳጳሳት ጉባኤ ተሳታፊዎች፣ የገዳማት ኃላፊዎች፣ ካህናት፣ ደናግል፣ ምዕመናንና ጥሪያችንን አክብራችሁ ከተለያዩ ቤተ እምነቶች በመካከላችን የተገኛችሁ ወገኖቻችን፣ እንዲሁም የተለያዩ ተቋማት ተወካዮች፣ የመንግሥት የሥራ ኃላፊዎች፣ የእግዚአብሔር ቤተሰቦች ሁላችሁ ለዘመናት በጉጉት ስንናፍቃት ለነበረች ከእግዚአብሔር ለተሰጠች ለዚች ለተባረከች ቀን እንኳን እግዚአብሔር በሰላም አደረሰን። በዚህ በምስራቅ አፍሪካ ለምትገኘው የካቶሊክ ቤተ ክርስቲያናችን ታላቅ ጉባኤ ለመሳተፍ ከሀገራችን እና ከተለያዩ የምስራቅ አፍሪካ ሀገራት የመጣችሁ እንግዶቻችን ሁላችሁ እንኳን ወደዚች ወደ ተቀደሰች ሀገር እንኳን በሰላም መጣችሁ። ዛሬ በዚች ምድረ ቀደምት በተባለችው የሰው ልጅ መፈጠሪያ በሆነችው በተቀደሰችው ምድር ኢትዮጵያ ታበጽሕ ደዌሃ በእግዚአብሔር እንደሚለው ቅዱስ ዳዊት፣ እኛም ኢትዮጵያውያን ካቶሊካውያን ከኢትዮጵያውያን ወገኖቻችንና ከምስራቅ አፍሪካ ሕዝቦች ጋር ሆነን እጆቻችንን ወደ እግዚአብሔር አንስተን ስለ ምስራቅ አፍሪካ ሕዝቦች ሁሉ የምንጸልይበትና የምናመሰግንበት ዕለት ነው። ሀገራችን ኢትዮጵያ ያለፉት 3 ዓመታት በተለየ ሁኔታ በፍራቻ፣ በጭንቅ፣ በብሔር ግጭትና በሰው ሞት ሐዘን ስታስተናግድ ቆይታለች። ብዙዎች ከቤት ንብረታቸው ተፈናቅለዋል። አሁንም ብዛት ያለው ሕዝብ ተፈናቅሎ በየቦታው እየተንከራተተ ነው ያለው። ሆኖም ግን እያየነው ያለው የፖለቲካ አመለካከት ለውጥ በሕዝቡ ውስጥ ተስፋን ሰንቋል። ወደ ኅብረትና ወደ አንድነት እየመጣ ይገኛልና ጸሎታችንን እግዚአብሔር ስለሰማ እግዚአብሔር አምላክ የተመሰገነ ይሁን። አሁንም እግዚአብሔር ዘላቂ የሆነ ሰላምና እርቅ ያውርድልን። በተለየ መንገድ ለዘመናት ሲያስለቅሰን ሲያሳዝነንና ሲያስቆጨን የነበረው በኢትዮጵያና በኤርትራ መካከል ተነስቶ በነበረው ጦርነት ብዙ ሕይወት ጠፍቷል። ብዙ ሰው ተፈናቅሏል፣ ተሰዷል። ብዙ ሰውም ልቡ ቆስሏል። በዚህ ጦርነት ምክንያት የቆየው የጠላትነት ግድግዳ ፈርሶ የወንድማማችነትና የእህትማማችነት የፍቅር ድልድይ መገንባት መጀመሩ በዛሬ በታላቅ መንፈሳዊ ደስታ ሆነን እግዚአብሔር አምላካችንን እናመሰግነዋለን። ለዚህ ጉባኤ ዝግጅት ላለፉት 4 ዓመታት የኢትዮጵያ ካቶሊካውያን ምዕመናን እንዲሁም የቀጠናችን ሕዝቦች ለምስራቅ አፍሪካ ሰላምና አንድነት ጸሎት ስናደርግ ቆይተናል። የጸሎታችን አንዱና ዋነኛው ውጤት ነውና እንኳን እግዚአብሔር ጸሎታችንን ሰምቶ ይህንን ታምራዊ ቀን ለማየት አበቃን። ዛሬ የሁለቱ ሀገር መሪዎች ዶክተር አብይ አህመድ እና አቶ ኢሳያስ አፈወርቂ ከህዝቦቻቸው ጋር ሁብ ሆነው በአዲስ አበባችን የሰላም የእርቅ የፍቅርና የይቅር ባይነት ጊዜን ያውጃሉ። እኛም እዚህ ሆነን እሰይ ስለቴ ሰመረ እያን ከሁለቱ ሀገሮች ህዝቦች ጋር ሆነን እያመሰገንን እንጸልያለን። ይህ እየተገነባ ያለው እርቅ እውነተኛ እና ዘላቂ እርቅ እንዲሆንልን አሁንም አበክረን እንድንጸልይ አደራ እንላለን። የምስራቅ አፍሪካ ህዝቦች በነገድ፣ በዘር፣ በቋንቋና በሃይማኖት ቢለያዩም ሁሉም እኩል የእግዚአብሔር ልጆችና ወንድማማቾችና እህትማማቾች እንደሆኑ የምንመሰክርበትና እንዲሁም እነዚህ ህዝቦች ክብራቸው፣ ሰላማቸውና አንድነታቸው ተጠብቆ እንዲኖር የምንጸልይበትና እያንዳንዳችን ኃላፊነታችንን በተገቢው መንገድ እንድንወጣ ቃል የምንገባበት ዕለት ነው። የምስራቅ አፍሪካ ሀገራት ብዙ ሕዝብ ያላቸው ሀገራት ናቸው። እግዚአብሔር ውብ አድርጎ የፈጠራቸው ናቸው። ይህ ብዝሃነት የእግዚአብሔር የፍጥረት ሥራ ድንቅ ጥበብ ነው። ሁሉም ፍጥረት በአይነት አይነት ተፈጥሯል። ሁሉም ፍጥረት እርስ በርሱ ተቆራኝቶ በህብረት በዚህ እግዚአብሔር በፈጠራት ምድርና ሰማይ ባህር ውስጥ መስተጋብር ፈጥሮ በስርዓት ይኖራል። ይህንን ጥበብ ስንመለከት በጥበብ ካስተዋልነው እንደነቃለን። የሰው ልጅም በዚህ መስተጋብር ውስጥ የተለያዩ ቀለም፣ ዘር፣ ቋንቋና ነገድ ይዞ ነው የሚኖረው። ይህ ሁኔታ የሰው ልጅ የፍጥረቱ ውበት፣ የማህበራዊ መስተጋብሩ ጥበብ ምንኛ ምስጢራዊና ጥበባዊ እንደሆነ እንረዳለን። እነዚህ የሰው ልጆች ማህበራዊ መገለጫ የሆኑ ልዩነት በእግዚአብሔር ልጅነት አንድነትና ወንድማማችነት ጥላ ስር ይሆንና ህብረትን፣ መተሳሰብን፣ መፋቀርንና መከባበርን ያመጣል። ጌታችን ኢየሱስ ክርስቶስ ሁሉም አንድ ይሆኑ ዘንድ ይጸልያል። የሥላሴዎች ኅብረት በሰው ልጆች ሁሉ ይታይ ዘንድ ይማጠናል። እግዚአብሔር ሁሉንም ልጆቹን በኩል ዓይን ያያል። እርሱ አያዳላም። በሐዋርያ ሥራ ላይ እንደተገለጠው ጴጥሮስ እንዲህ ይላል፣ በእውነት እግዚአብሔር ሰውን ከሰው እንደማያበላልጥ አስተዋልኩኝ። የማንኛውም ሀገር ሰው ቢሆን እግዚአብሔርን የሚፈራና ትክክለኛውን ነገር የሚያደርግ ከሆነ እግዚአብሔር ይቀበለዋል። የሰው ልጅ በእግዚአብሔር አምሳል በመፈጠሩ ምክንያት እኩል ክብር አለው። ቀለሙ ጥቁር ይሁን ነጭ፣ ብሔሩ ይሄኛው ይሁን ያኛው፣ ሀገሩ ይሄኛው ይሁን ያኛው፣ ሃይማኖቱ ይሄ ይሁን ያኛው፣ ሁሉም እኩል ክብር አለው። ይህ ዘር ከዚህኛው ይበልጣል ወይም ያንሳል የሚል ማህበራዊ አመለካከት እግዚአብሔርን መቃወም ነው። የእግዚአብሔርን ጥበብና ፍቅር፣ የሰው ልጅ እኩል ፍጥረታዊ ክብር ካለመረዳት የሚመጣ ነው። ካቶሊካዊት ቤተክርስቲያናችን የሰዎችን ሁሉ አንድነት ከዘር ከቀለምና ከሃይማኖት በላይ እንደሆነ የማስተማር ልዩ ተልእኮ አላት። ካቶሊካዊት ቤተክርስቲያን ስንል ዓለም አቀፋዊት ናት። እምነቱ ብቻ ሳይሆን ዓለም አቀፋዊ የሚሆነው በዚሁ በመንበረ ታቦር ዙሪያ የምታያቸው ከልዩ ልዩ ሀገራት የመጡ ካቶሊካውያን በኢየሱስ መንበረ ታቦት ፊት ሁሉም እኩል ናቸው። እነዚህ ባህላዊ፣ ጎሳዊ፣ ሃይማኖታዊና ማህበራዊ ልዩነቶች በክርስቶስ መስቀል ወደ ህብረት መጥተዋል። ይህንን ታላቅ ትምህርት በማስተማሯ ካቶሊካዊት ቤተ ክርስቲያን የህዝቦች ሁሉ ወንድማማችነት፣ እህትማማችነት ወደ ላቀ ደረጃ እንዲደርስ ታደርጋለች። ከዚህም ባሻገር ህዝቦች ሁሉ በወንድማማችነትና በእህትማማችነት ፍቅር እንዲኖሩ ሌት ተቀን በአገልግሎት ላይ ነች። በቤተ ክርስቲያን በዘር ይሁን በብሔር በጾታ ይሁን በቋንቋ ልዩነቶች በፍጹም ሊታዩ አይገባም። ቤተ ክርስቲያናችን ካቶሊክ የተባለችበት ምክንያት ለዚህ ነው። ቤተ ክርስቲያን በመላው ዓለም በተስፋፋችበት መጠን ካቶሊክነቷ የበለጠ እየጠነከረ ይሄዳል። በመሰረቱ ቤተ ክርስቲያን አባላቱን የሰበሰበችው ከመላው ዓለም ከተለያዩ ባህሎች፣ ነገዶች፣ ቋንቋዎች እና ቀለሞች ነው። መሪዎቿም ከህዝብ ወገን የሆኑ ሁሉም አንድ እምነት የተቀበሉ ናቸው። የአባላቶቿ ኃጢአቶች ለሰው ዘር ክብር በሚሰጡ ልጆቿ በማይሰጡ ልጆቿ አማካይነት ቤተ ክርስቲያን የተልእኮዋ ትርጉምና አስተምሮዋ ሊደበዝዝ አይችልም። ክርስቲያኖች ሁሉ ለዓለም መልካም ሥራ ምሳሌ በመሆን እንደ ብርሃን እየታዩ እየደመቁ እንደ ጨው እየጣፈጡ መኖር ይጠበቅብናል። ከጸባያቸው ከአመለካከታቸው ሁሉ የዘረኝነትን ስሜት ማስወገድ አለባቸው። ጥሪያችን የሰላም መሳሪያ እንድንሆን ነው። ዓለም ከእግዚአብሔር ጋር የታረቀ መሆኑን ማሳየት አለብን። የምንሰብከው ወንጌል የእርቅና የሰላም የአንድነት ወንጌል መሆኑን ለዓለም ማሳወቅ አለብን። ምስክሮችም እንሁን።
ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ በአሁኑ ወቅት በኢትዮጵያ በእግዚአብሔር ላይ የተመሠረተ ሕያው ብዝሃነት፣ ሰብአዊ ክብርና ሰላማዊ አንድነት ለምሥራቅ አፍሪካ ሀገራት በሚል መሪ ቃል ከሐምሌ 6 እስከ ሐምሌ 16 2010 ዓ.ም 19ኛው የምሥራቅ አፍሪካ ጳጳሳት ጉባኤዎች ኅብረት ወይም አመሴያ ጉባኤ ለመጀመሪያ ጊዜ በኢትዮጵያ በአዲስ አበባ በመካሄድ ላይ እንደሚገኝ ይታወቃል። ይህ ቀደም ሲል ያስደመጥናችሁ በትላንትና ዕለት ማለትም በሐምሌ 8 2010 ዓ.ም ብፁዕ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝደንት፣ የምሥራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት ሊቀመንበር በእርሳቸው መሪነት ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት የመጀመሪያውን ክፍል ነበር። በነገ ዕለት ቀጣዩን ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።